Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምጽ ዛሬ ምሽት ከሚቀርቡት ጉዳዮች መካከል
የአመቶ ኩንታል መኮረኒ ለተወሰኑ ለ500-600 ሰዎች ሊሰጥ ይችላል። ቀሪዎቹ ቻግኒ መጠለያ ውስጥ በሺዎች የሚቆጠሩ ተፈናቃይ ነው ያሉ አይደርስም።
ሰማችኋቸው አቶ ዘላለም ልጅአለም ናቸው። ከትግራይ በንሻንጉልና ኦሮሚያ ክልሎች የተፈናቀሉ ከ3 ሚሊዮን በላይ ሰዎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው የአማራ ክልላዊ መንግስት አስታውቋል። ዝርዝሩ ቆየት ብሎ ይሰማል።
እኛ ሙዚቃንም ጀምረነዋል። ሁሉንም ብዙ ነገሮችን ከኛ ነው የዓለም ህዝብ ያገኘው ብለን ሲወራም እንሰማለን እናምናለን።
ለኢትዮጵያ ሙዚቃ አድማጮች አዲስ ቀለም ይዞ ብቅ ያለውን በመድረክ ስሙ ካስማሰ ፍቅሩ ሰማን የሰማችሁት የምሽት እንግዳችን ነው። ተጨማሪ ጉዳዮችም ተካተዋል። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በቅንብሩ አብረናችሁ እናመሻለን። በመቀጠል ስመኝ ሸቁ የአጫጭር የዓለም ዜናዎችን ታሰማናለች።
አመሰግናለሁ ሀብታሙ። በትላንትናው ዕለት በቁጥጥር ስር የዋሉት የቀድሞ የትግራይ ክልል ፕሬዝዳንት አባይ ወልዱና ምክትል ፕሬዝዳንት የነበሩት ዶክተር አብርሃም ተከስተን ጨምሮ 9 የህወሓት አባላት አዲስ አበባ መግባታቸውን የኢትዮጵያ ዜና አገልግሎት ዘግቧል። በቁጥጥር ስር ከዋሉት የህወሓት ቡድን አባላት መካከል የክልሉ ኦዲተር ኃላፊ የነበሩት ዶክተር ረዳኢ በርሄ፣ የክልሉ ስታቲስቲክስ ኤጀንሲ ኃላፊ የነበሩት ዶክተር ሙልጌታ ይርጋ፣ የክልሉ የሃይማኖት ጉዳይ ክትትል ኃላፊ የነበሩት አቶ እቁባይ በርሄ፣ የክልሉ የሰላምና ደህንነት ኃላፊ የነበሩት አቶ ጌታቸው ተፈሪና የክልሉ ማህበራዊ ጉዳይ ኃላፊ የነበሩት ወይዘሮ ኪሮስ ሃጎስ እንደሚገኙበት የዜናው አገልግሎት ጨምሮ ገልጿል። በአማራ ክልል ውስጥ በተከሰተው የተፈጥሮና ሰው ሰራሽ አደጋዎች ምክንያት ከ3 ሚሊዮን በላይ ሰው የዕለት ምግብ እንደሚያስፈልገው የክልሉ አደጋ መከላከልና ምግብ ዋስትና ማስተባበሪያ ፕሮግራምና ልዩ ድጋፍ የሚሹ አካባቢዎች ኮሚሽን አስታውቋል። ድጋፍ የሚያስፈልጋቸው ወታደራዊ እንቅስቃሴዎች በተካሄዱባቸው የትግራይ አዋሳኝ አካባቢዎች የሚኖሩ፣ ከቤንሻንጉልና ከኦሮሚያ የተፈናቀሉ እንዲሁም በተፈጥሮ አደጋዎች ምክንያት ችግር ላይ ወደቁ ዜጎች መሆናቸውን የገለጹት የኮሚሽኑ ኮሚሽነር ዘላለም ልጅአለም ናቸው። በቅርቡ ከማይካድራ 65,000 ከቤንሻንጉል ጉሙዝ 97,000 ሰው ተፈናቅሎ አማራ ክልል ውስጥ መግባቱን የጠቆሙት ኮሚሽነር ዘላለም የዘንድሮን ሳይጨምር ቀደም ሲል በነበሩት 3 ዓመታት ውስጥ ከኦሮሚያ፣ ከደቡብና ከቤንሻንጉል ጉሙዝ ክልሎች የተፈናቀሉ ከ158,000 በላይ ሰዎች አማራ ክልል ውስጥ እንደሚገኙ አመልክተዋል። በእርዳታ አሰጣጡ ላይ አሉ የተባሉ ችግሮችን ለማስወገድ ያስቸኳይ ጊዜ ምላሽ ማስተባበሪያ ማዕከል ቻግኒ ላይ መቋቋሙን ያስታወቀው ኮሚሽኑ እርዳታ ማድረስ የሚፈልጉ ድርጅቶችና ግለሰቦች ወደ ማዕከሉ ገቢ እንዲያደርጉም ጥሪ አቅርቧል። ዘገባውን ያደረሰችን አስቴር ምስጋናው ናት። በመከናወን ላይ ይገኛሉ የተባሉት የብሔራዊ ምክክር መድረኮች የመጀመሪያ ምዕራፍ ማጠናቀቂያ በመሰረታዊ ጉዳዮች ላይ ተግባባ ህብረተሰብ ያስገኛሉ የሚል እምነት እንዳለ የሰላም ሚኒስትር አስታወቀ። ሚኒስትር መስሪያ ቤቱ ከ116,000 ያላነሱ በበጎ ፈቃድ የማህበረሰብ አገልግሎት የሚሰጡ ወጣቶችን ለማሰማራት ስልጠና ለመስጠት እየተዘጋጀ መሆኑንም ገልጿል። ዘገባው የመለስካቸው አማሃ ነው። ዩጋንዳ በቅርቡ ለምታካሄደው ምርጫ ህዝብን ሐሳብ ለማጣመም እየተጠቀሙባቸው ናቸው ያላቸውን የፕሬዝዳንት ሙሴቬኒን በርካታ አካውንቶች መዝጋቱን ግዙፉ ማህበራዊ መገናኛ ፌስቡክ አስታወቀ። አካውንቶቹ የተሳሰሩበትን መረብ ከዩጋንዳ የማስታወቂያና የግንኙነት ሚኒስቴር ጋር ማቆራኘቱን የገለጸው ፌስቡክ ሐሰተኛና የተደጋገሙ አካውንቶችን፣ የኢንተርኔት ገጾችን ለማደራጀትና መልእክቶችን ለማውጣት የወጡ መልእክቶችን ለማጣመም ሐሳቦች በእውኑ ከሆኑት ውጪ የህዝብ ድጋፍ ያላቸው ለማስመሰል እንደሚጠቀሙባቸው አመልክቷል። የዩጋንዳ ፕሬዝዳንት ቃል አቀባይ ዶን ዋንያማ ለአሶሲየትድ ፕሬስ በሰጡት ምላሽ ፌስቡክ የዩጋንዳ ምርጫ ውስጥ ጣልቃ እየገባ ነው ሲሉ ከሰዋል። የፊታችን ሐሙስ በሚካሄደው ምርጫ ታዋቂ ሙዚቀኛ የነበረውን ቦቢ ዋይንን ጨምሮ 10 እጩዎች ከፕሬዝዳንት ዮሪ ሙሴቬኒ ጋር ይወዳደራሉ። ዩናይትድ ስቴትስ የየመንን የሁቲ አማጽያን ቡድን በሽብርተኝነት ለመፈረጅ ማቀዷን የውጭ ጉዳይ ሚኒስትር ማይክ ፖምፒዮ አስታወቁ። ይህ የዋሽንግተን ውሳኔ ተግባራዊ የሚደረገው የፊታችን ጥር 11 2013 ዓ.ም ምረት ሲሆን እርምጃው የትራምፕ አስተዳደር ዘመን እያበቃ ባለባቸው ቀናት በኢራን ላይ የያዘውን ጫና የማበረታት ጥረት አካል እንደሆነ ተገልጿል። ከሁቲ አማጽያን በተጨማሪ በሲቪሎች መሰረተ ልማት መዋቅሮችና በንግድ መርከቦች ላይ ድንበር ተሻጋሪ ስጋት ደቀነዋል ያሏቸውን ሌሎች 3 ቡድኖችም በሽብሩ መዝገብ ማካተታቸውን ማይክ ፖምፒዮ ትላንት ምሽት ላይ በሰጡት መግለጫ አመልክተዋል። እርምጃው የጤና ችግሮችንና በምግብ እጥረት በመሳሰሉ ተዛማጅ ምክንያት የሞቱ 131,000 ሰዎችን ጨምሮ ለ233,000 ህይወት መጥፋት ምክንያት የሆነውን ለ7 አመታት የዘለቀውን የርስ በርስ ብጥብጥ ለማስቆም መሆኑን ሚኒስትሩ አክለው ጠቁመዋል። ሁቲዎቹ ዋና ከተማይቱን ኤደንን እንደያዙ ሲሆን የዩናይትድ ስቴትስ እርምጃ ሰብአዊ እርዳታ ለማቅረብ የሚያደርጉትን ጥረት ሊያስተጓጉል ይችላል በሚል ግብረሰናይ ድርጅቶች ስጋታቸውን ገልጸዋል። ፕሬዚዳንት ዶናልድ ትራምፕን ከስልጣን ለማስነሳት የህገ መንግስቱን 25ኛ ማሻሻያ ካቢኔያቸው እንዲያንቀሳቅስ የሚጠይቅ የውሳኔ ሐሳብ ዛሬ እንደሚያቀርቡ የተወካዮች ምክር ቤቱ አፈ ጉባኤ ናንሲ ፔሎሲ አስታወቁ። ምክትል ፕሬዚዳንት ማይክ ፔንስ የተጠየቀው እርምጃ በ24 ሰዓታት ውስጥ ካልወሰዱ የተወካዮች ምክር ቤቱ ፕሬዚዳንቱን ሊያስነሳ የሚችል ክስ ለመመስረት እንደሚንቀሳቀስ አፈ ጉባኤዋ ለዲሞክራቲክ ፓርቲው አባላት እንደራሴዎች በላኩት ደብዳቤ አስታውቀዋል። ፕሬዚዳንት ትራምፕ የስልጣን ዘመናቸው የሚያበቃው በ9 ቀናት ውስጥ ቢሆንም ከዚያ በፊት የማስነሳቱ ሐሳብ እየተጠናከረ የመጣው ባለፈው ረቡዕ የተከሰተውንና በተወካዮች ምክር ቤቱ ላይ ጉዳት ያደረሰውን ሁከት ቀስቅሰዋል በሚል ነው። አድማጮች፣ ለሰዓቱ ያስኳቸው ዜናዎች እነዚህን ይመስላሉ። አዘጋጆች ያቀረብኩላችሁ ስምንሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ሽን አመሰግናለሁ። አድማጮቻችን፣ በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮን በመደመጥ ላይ ይገኛል። በማህበራዊ መገናኛ ገጾቻችን ላይ ትኩስ መረጃዎችን ልታገኙ ትችላላችሁ። አስተያየታችሁንም አድርሱን። አሁን ወደ ቀዳሚው ዘገባ እንሻገር። የአማራ ብሔራዊ ክልላዊ መንግስት ወደ ክልሉ የገቡ ከ3 ሚሊዮን በላይ ሰዎች አፋጣኝ የምግብ እርዳታ እንደሚያስፈልጋቸው አስታውቋል። እነዚህ ሰዎች ከትግራይ፣ ቤንሻንጉልና ኦሮሚያ ክልሎች በተለያዩ ጊዜያት ተፈናቅለው ወደ ክልሉ የገቡ እንደሆኑም ተናግረዋል። አስቴር ምስጋናው ዝርዝር ጉዳዩን ትነግረናለች።
ወታደራዊ እንቅስቃሴ በተደረገባቸው አካባቢዎች ለሚኖሩ እንዲሁም በኦሮሚያ፣ ደቡብ፣ ቤንሻንጉል ውስጥ በተፈጠሩ የጸጥታ ችግሮችና ከክልሉ ውስጥም በተፈጥሮ አደጋዎች ምክንያት ለተፈናቀሉ 3 ሚሊዮን ለሚጠጉ ሰዎች እርዳታ ለማድረስ በየወሩ ከ400,000 ኩንታል በላይ እህል እንደሚከፋፈል የአማራ ክልል አደጋ መከላከል ምግብ ዋስትና ማስተባበሪያ ፕሮግራምና ልዩ ድጋፍ የሚሹ አካባቢዎች ኮሚሽን ኮሚሽነር ዘላለም ልጅአለም ዛሬ በሰጡት ጋዜጣዊ መግለጫ አመልክተዋል።
ከ2010 በፊት ጀምሮ ወደ 271,000 አካባቢ ተፈናቃዮች በክልላችን ውስጥ ይገኛሉ። በተመሳሳይ በተለያየ የተፈጥሮ አደጋ ምክንያት የምግብ ክፍተት ያለባቸው የህብረተሰብ ክፍሎች አሉ። ለምሳሌ በአንበጣ ምክንያት፣ በጎርፍ ምክንያት እንዲሁም ደግሞ የምርት ግምገማ ተካሄዱ የምግብ ክፍተት አለባቸው የሚባሉ ከ781,000 ህዝብ በላይ በኢመርጀንሲ ከተፈናቃዮች ድጋፍ ይደረጋል። ለነዚህ 781,000 አካባቢ የሚሆኑ የህብረተሰብ ክፍሎች በየወሩ ተመሳሳይ የሆነ የምግብ ድጋፍ የሚያደርግበት ሁኔታ አለ። በሶስተኛ ደረጃ በተፈጥሮ ችግር ምክንያት ማምረት የማይችሉ አካባቢዎች በልማታዊ ሴፍትኔት የታቀፉ 1.8 የሚሆኑ የህብረተሰብ ክፍሎች ለሂደት ምግብ ድጋፍ በየወሩ ይደረጋል። በድምር አሁን የተፈናቅለው በአካባቢያችን ያሉ በኢመርጀንሲ ከምንደግፋቸውና በሴፍትኔት ድጋፍ ከምናደርግላቸው የህብረተሰብ ክፍሎች በአጠቃላይ ወደ 3 ሚሊዮን አካባቢ ህዝብ በዚህ ተቋም አስተባባሪነት ኦልሞስት ከ413,000 አካባቢ ኩንታል በየወሩ ድጋፍ የምናደርግበት ሁኔታ ነው ያለው። ይህን ድጋፍ ከፌዴራል መንግስት ጠይቀን እናስመጣለን። በተመሳሳይ ከረጅ ድርጅቶች፣ መንግስታዊ ከሆኑ ድርጅት፣ ካልሆኑ ድርጅቶች፣ ከዩኤን ኤጀንሲዎች፣ ከበጎ አድራጎት ድርጅቶች ነው እንግዲህ ይሄ ድጋፍ የሚሰበሰበው።
ከቤንሻንጉል ጉሙዝ ክልል ለተፈናቀሉ ሰዎች ሰብአዊ እርዳታ በሚፈልገው ሁኔታ እየደረሰ አለመሆኑን የገለጹት ኮሚሽነር ዘላለም አጋጥመዋል ያሏቸውን ችግሮች ዘርዝረዋል።
ለተፈናቃዮች ተገቢውን አገልግሎት ለመስጠት መሰረታዊ የሆነ የምግብ ችግራቸውና መሰረታዊ የሆነ ፍላጎታቸውን ለማሟላት የመጀመሪያውና መሰረታዊ የሆነው ችግር የመናበብና የመቀናጀት በእኛ ተቋምና በተመሳሳይ ደግሞ ድጋፍ በሚሰጡ የህብረተሰብ ክፍሎች ለምሳሌ መሰረታዊ የሆነው ፍላጎት ምግብ ሊሆን ይችላል። ነገር ግን ምግብ ነክ ያልሆነ ድጋፍ ይዞ የሚሄዱ የህብረተሰብ ክፍሎች ይሄ በመሆኑ ምክንያት የአንፌርነስ ሁኔታም እየተፈጠረ የመጣበት ሁኔታ አለ። የፍትሃዊነት ችግር ማለት ነው። የተወሰነ ተፈናቃይ የተወሰነ ነገር ሻል ያለ ነገር ያገኛል። የተወሰነ ተፈናቃይ ደግሞ እኛ ከመንግስት የምትሄድለትን ብቻ ያገኛል። የተወሰነ ተፈናቃይ ደግሞ ጭራሽ የማይደርስበት ሁኔታ አለ። ለምሳሌ አንድ ሰው አንድ ረጅ ድርጅት 100 ኩንታል መኮረኒ ይዞ ሊሄድ ይችላል። ያ 100 ኩንታል መኮረኒ ለተወሰኑ ለ500 600 ሰዎች ሊሰጥ ይችላል። ቀሪዎቹ ቻግኒ መጠለያ ውስጥ በሺዎች የሚቆጠር ተፈናቃይ ነው ያለው፣ አይደርስም። ሌላ መኮረኒ ማቅረብ አንችልም። ስለዚህ አልደረሰንም የሚላ ቢወጣ አንፌርነስ፣ የተወሰነው አካል ይደርሰዋል፣ የተወሰነው አካል የማይደርስበት ሁኔታ እየተፈጠረ። ሁለተኛው ችግር የመረጃ ችግር ነው። ተፈናቃይ ያልሆኑ ሰዎች ተፈናቃይ ነው በሚል ድጋፍ የሚወስዱ አሉ። ሶስተኛው በተናጠል እየሄዱ ድጋፍ የሚሰጡ የህብረተሰብ ክፍሎች አሉ። ሴንትራላይዝ መደረግ አለበት። ለጸጥታም ችግር እየሆነ ያለበት ሁኔታ አለ። የተወሰነች ድጋፍ ይዞ የሚሄድ ደጋፊዎች ይኖራሉ፣ አክብሮታለን። ግን እዛ ሄደው ለውስን ሰዎች ብቻ ስለሆነቻችን ድጋፍ የምትደርሰው ተፈናቃዩ በጣም ሰፊ ከመሆኑ ጋር ተያይዞ ለግጭት ምክንያት እየሆነ ያለበት ሁኔታ አለ። ፈጣን የሆነ ሪስፖንስ ወይም ምላሽ በፌዴራል ያለመሰጠት ችግር አለ። በዚህ ምክንያት ተጎጂዎቹ በወቅቱ ድጋፍ ሊያገኙ የሚችሉበት ሁኔታ አለመኖር እንደ ክሪቲካል ችግር የታየ ነው።
ያለመናበብና ያለመቀናጀት ችግርን ለመፍታት ያስችላል ያሉትን መፍትሄ መንግስት ማመቻቸቱን ኮሚሽነር ዘላለም ገልጸዋል።
ይህን ችግር ለመፍታት በክልል ደረጃ አንድ ራሱን የቻለ ጽህፈት ቤት ቻግኒ ላይ እንዲቋቋም ተደርጓል። የአስቸኳይ ጊዜ ምላሽ ማስተባበሪያ ማዕከል ከእኛ ቢሮ፣ ከውሃ፣ ከጤና፣ ከትምህርት፣ ከሰላምና ደህንነት፣ ከሴቶችና ህጻናት ቢሮ በከፍተኛ ባለሙያዎችና አመራሮች ያሉበት እዛው ቻግኒ ላይ ተቋቁሟል። ይሄ በዋነኛነት መረጃ ያጠራል። ሀብት ከተለያዩ አካባቢዎች የሚመጣውን በአንድ ማዕከል ይሰበስብ፣ ክፍተት ይለያል። በዚህ ክፍተት ላይ ተመስርቶ የተሰበሰበውን ሀብት ያሰራጫል። የተለያዩ የህብረተሰብ ክፍሎች በማስተባበር ሀብት የሚያሰባሰቡ የህብረተሰብ ክፍሎች አሉ። እነዚህ የህብረተሰብ ክፍሎች ከኛ ጋር በአግባቡ እንዲቀናጁ በዚሁ አጋጣሚ መልእክት ማስተላለፍ እንፈልጋለን።
በቅርቡ ከማይካድራ 65,000 ከቤንሻንጉል ጉምዝ 97,000 ሰው ተፈናቅሎ አማራ ክልል ውስጥ መግባቱን የጠቆሙት ኮሚሽነር ዘላለም የዘንድሮውን ሳይጨምር ቀደም ሲል በነበሩት 3 ዓመታት ውስጥ ከኦሮሚያ፣ ከደቡብና ከቤንሻንጉል ጉምዝ ክልሎች የተፈናቀሉ ከ159,000 በላይ ሰው በአማራ ክልል ውስጥ እንደሚገኝ አመልክተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
በሳምንቱ መጀመሪያ ላይ ለአድማጮች ያቀረባቸው አዲስ የሙዚቃ ስራዎች መነጋገሪያ ሆነዋል። ለየት ያለ አቀራረብ፣ ለየት ያለ ቀለም ይዞ የመጣው ወጣት የሚጫወታቸውን ሙዚቃዎች ዘይቤ አንጻር ይለዋል። ካስማሰ የመድረክ ስሙ ነው። አጠር ያለ ቆይታ አድርገናል።
ትክክለኛ ስሜ ፍቅሩ ሰማ ይባላል። ቅዱስ ዮሴፍ ትምህርት ቤት ነው የተማርኩት። ከዛም ኮመርሻል ስኩል ገባ። የንግድ ስራ ትምህርት ተማርኩ፣ ማርኬቲንግ። ትምህርት ቤት እንደወጣው 1-3 ዓመት ይኩኑ አምላክ ፕሮዲውሰሩ ጋር ተገናኝቼ ጥሩ ጊዜ አሳደፍም። እዛ አሁን ሰዓቱ ደርሶ በዚህ ዓመት ተለቀቀ ማለት።
በዩቲዩብ አውታር ለሚያዳምጡ ሰዎች በተውከው ማስታወሻ ላይ የምትጫወታቸውን ሙዚቃዎች የትናንትን ሙዚቃ በዛሬ ስልት ለማናገር ተብሎ ይህንን አዲስ ዘዬ አንጻር ብለነዋል ስትል ጠቅሰዋል። አንጻር የተሰኘው ዘዬን ለመፍጠር አንተና ባልደረቦችህ ምን አነሳሳችሁ? አዲሱ ዘዬስ መለያዎቹ ምንድን ናቸው?
ሀሳቡ የመጣው ያው ፕሮዲውሰሩ የሚሰራው ሙዚቃ ስታይሉ ድሮ ሙዚቃዎችን እየመረጠ በአሁን ዘመን በሂፕሆፕ በተለያዩ ስታይሎች ይሰራ ነበር። ስለዚህ እኔ ደግሞ አገላለጽ ላይ ብንሰራ ብዬ አልኩና የድሮዎቹን ሙዚቃዎች ስንሰማቸው የሚጠቀሙት የአማርኛቸው የሚጠቀሙበት መንገድ ወደ እኛ እናምጣው ብለን አሰብ ከዛ አንጻር ቢለውን ሐሳብ ስናነሳ እንዳስተያየት ነው ያለው እና አማራጭ የሙዚቃ ጥበብ እንዲሆን ላብራቶሪ ማለት ነው ምን መካከርበት ተለያዩ ነገሮችን ያነሳ እኛ እንደምናየው አድርገን ስናቀርበው አንጻር ይሆናል ብለን ስራሰብ
ሙዚቃው ከመለቀቁ በዋዜማው ስለነበረው ነገር ጥቂት አውራኝ ዲስቀለም ይዘህ ልትመጣ ነው ያድማጭ ምላሽ ገና አላወቀውም ዋዜማውና ማግስቱ እንዴት ነበር
ያው መጀመሪያ ለቀቀው ማለዳ የምትሏን አንድ ነጠላ ስራ ነበር እሱም ሲሰሙ ያው ባህላዊ ሙዚቃም ይመስላቸው ነበር ዘመናዊም አልመሰላቸውም ሰው ሳይዩት ሁለቱንም ነገር ማየት ቻሉ የዚህን ዘመንም ወጣት ልጅ ወይም የድሮውን ማስተዋወስ ቻሉ በዛ ሰዓት ማለዳ ጥሩ ይሄድልን ነበር ከዛ ልክ ሰባቱን ስራዎች ስንደቅ ከየት ነው የመጣው ክስተት ነው የሆነብን አሉ እነሱ ደስ አለኝ ነው ቤተሰቦቼ ደስ አላቸው ሁሉም
ዘንሰው ማይቀማው ንብረት ፈርለም ይበላው ጉልበት ወት ለሀገር ባገር ድልወት ሁሉም እኩል በአክብሮት ሰላም ፍቅር ጤና ለኛ እንክብር ቀባለም ለኛ እውነት እውነት እሷም ለኛ እናት ሀገር ትኑር ለኛ እናት ሀገር ትኑር ለኛ እናት ሀገር ትኑር ለኛ ዘንሰው ማይቀማው ንብረት ፈርለም ይበላው ጉልበት ወት ለሀገር ባገር ድልወት ሁሉም እኩል በአክብሮት ሰላም ፍቅር ጤና ለኛ ድንቅ ብርቅ ባለምኛ እውነት እውነት እሷም ለኛ እናት ሀገር ትኑር ለኛ እናት ሀገር ትኑር ለኛ እናት ሀገር ትኑር ለኛ
ካስማሰ ቀደም ብለህ እንደጠቀስክልኝ እድገትህና በትምህርት የሚያሳለፍከው በከተማ ውስጥ ነው። በሙዚቃዎች ውስጥ የገጠር ዘዬ ቆይት ያለው የአማርኛ አጠቃቀሞችንም ትደጋግማለህ። ይህንን ክህሎት እንዴት አመጣኸው? ከየት የመነጨ ነው?
ያው ቤት ውስጥ በሚወራው ነው እንዴ? የተለየ ነገር አልነበረ? ቤተሰቦች የሚያወሩት ቤት ውስጥ የሚወራው አማርኛ ከነሱ እየመረጥኩ እኔ የሚገርሙኝ አገላለጾች ስለነበሩ አሁን ለምሳሌ ሰው ማይቀማውንበት የሚገርም አባባል ነው እነሱ ይጠቀሙ ከነሱ ነው የመነጨው።
አንደኛ ስለተሰኘው ሙዚቃ ጥቂት እናውራ። አንደኛ በተሰኘው ስራህ ውስጥ ኢትዮጵያን ምሁራን የኢትዮጵያ ሙዚቃ ከዓለም የሙዚቃ ሁነት ጋር ሊኖረው ስለሚገባው ስፍራና ቀለም ሲወያዩ ያለበትን ድምጽ ቀንጭ በተጠቅማል። ያንን ሐሳብ በሙዚቃ ውስጥ ለማካተት ለምን ፈለግ? አንተስ የኢትዮጵያ ሙዚቃ በዓለም ሙዚቃ ውስጥ ምን አይነት ስፍራ ሊሰጠው ይገባል ብለህ ታስባለህ?
እዛ ላይ አንድ አባባል ተጠቅሚያለሁ። የኛ ዓለም ሶስተኛ ነች እንዴ የሚል ጥያቄ ነበር ያቀረብኩት። እኛ ሙዚቃንም ጀምረናል ሁሉንም ብዙ ነገሮችን ከኛ ነው የዓለም ህዝብ ያገኘው ብለን ሲወራ ምን ሰማለን እናምናለን። ስለዚህ ምኑን ነው ምናካፍለው? የቱን ኢትዮጵያዊነት ሳጥን አይሸጥም ብዬ ስላሰብኩ ምናችንን እንሸጥ ሲባል ባህላችን፣ ፈርሃ እግዚአብሔራችን፣ አመለካከታችን፣ ስለ ዓለም ያለንን አመለካከት ከወጣት ቢሰሙ ብዬ መጀመሪያ ያው የአገሬን ህዝብ አተዋወቀዋለሁ። ከዛም እነሱ መስማት ወይም ከማድረካቸው አስተዳደጋችንን ነው እንግዲህ ምናካፍላቸው ወይም የኛን ማነራችንን ባህሪያችንን እናካፍላለን ብለን
ያሰብነው።
ሶስተኛ በትባለች ተወለደ በሀገሪ በእኛ ዋና ሁሌ አዲስ ከሆነች እንደስ ብርቅ ለዓለም ፀሐይ ያደራ ስጡት ንጉሥ የንጉሥ መኖሪያ ሸግ አንቺ ልቸገር ልቸገር ስሻገር ዘመን በጽናት የሚያልፍ ኖሮ የሰከነ ደርሶ ጊዜ ከአንቺ መኖር
ደሞ በባቢላን ምድር ፍቅር ጠፍቶ መተባል እኔ ያለው ሽግ ካራሉቹ አልታል በመስኩቱ ጥሪኛ ለምለም ገናኛ 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 ሶስተኛ ገናኛ 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 ለማንደኛ ነው ገናኛ ለማንደኛ ነው
ለአድማጭ በነጻ የተሰራጩ 6 ስራዎችን ለማዘጋጀት ምን ያክል ጊዜ ፈጅቷል? አዲስ ዘይቤ ይዞ መምጣት ምን አይነት ፈታኝ ነገሮች አሉት?
ያው ቀድመን እየሰራን ነበር እኛ የነበርነው ብዙ ስራዎች ሰርተናል። ያው ለአድማጭ አልደረሱ ግን በምን አይነት መልኩ እንተዋወቅ የሚለው አንድ በዚህ አመት ነው እንቅስቃሴውን የጀመርነው ለማካፈል። እስካሁን ጊዜ ስለፈጀ ያው ግማሽ አመት ማለት ይችላል።
በስድስት ስራዎች የተዋወቃቸው አድማጮች ተጨማሪ ስራዎችን መጠየቅ የጀመሩ ይመስለኛል። የመጪው ዘመን እቅድህ ምንድነው? በቀጣይ ስራዎች ውስጥ ልታጎላቸው የምትፈልጋቸው ርዕሰ ጉዳዮችስ አሉ ወይ?
አሉ። አዎ፣ እዚህ ላይ ያሳየነው ያው ለተለያዩ ለሀገራችን ወይም ለሴት እህቶቻችን ስለምንሰራው ስራ አላማችንን ነው ቀንጨብ አድርገን የሰጠነው። ስለዚህ በሚቀጥሉት ደግሞ የተሻለ ማብራሪያ ይኖራል ብዬ አስባለሁ። ከዛም ያው ከከተማው ድባብ ጋር አንድ ላይ መንቀሳቀስ ነው ማስበው።
አንድ የመጨረሻ ጥያቄ፣ ሙዚቃዎች የቀረቡት በነፃ ነው። ብዙ የለፋህበትን ስራ በነፃ ማቅረብ ምን አይነት ስሜት አለው? በነፃስ እንዲሆን የፈለክበት ምክንያት ምንድን ነው?
ስሜቱ ቀላል ደስታ ይሰጣል። ያው መስጠት የራሱ የሆነ ደስታ አለው። በነፃ የሆነበት ምክንያት ደግሞ ለመልመድ እንዲችሉ ወይም ትክክለኛውን አክብሮት ከኔ መጀመሪያ ቢመጣ እነሱም ይቀበሉኛል ብዬ ስላስብኩ ያው እንደ ስትራቴጂ ነው።
ጥሩ ስልት ነው። ጥሩ ምላሽ የሚያገኝ ይመስለኛል። በመድረክ ስም ካስማሰ በሚለውን የምትጠራው በአዲስ የሙዚቃ ስልት ብዙ አድናቂዎችን እያፈራህ ነው። በመጪ ዘመናትም ስኬቶች እንዲጎበኙ እመኝልሃለሁ። መልካም ምሽት ይሁንልህ።
አሜን አሜን። አመሰግናለሁ አመሰግናለሁ።
ማለዳ ተነስቼ በዱር አቆጣጠር ማታ አራዊት ነው ሲባላ የውራችን ጎጆ ወታ ማለዳ ተነስቼ በዱር አቆጣጠር ማታ አራዊት ነው ሲባላ የውራችን ጎጆ ወታ።
በዩጋንዳ የተጋጋለ የመጣው የፖለቲካ ሁኔታ በዚህ ሳምንት መጨረሻ ለሚካሄደው የፓርላማና ፕሬዚዳንታዊ ምርጫ ስጋት እየፈጠረ መሆኑን የተባበሩት መንግስታት ኃላፊዎች አስጠንቅቀዋል። ሊዛ ሽሌን ከጄኔቫ የላከችውን ዘገባ ስምኝሽ ቆየ እንደሚከተለው ታሰማናለች።
በዩጋንዳ ለሚካሄደው ብሔራዊ ምርጫ የተደረገው ዝግጅት በየጊዜው እየጨመረ ብጥብጥ በየቦታው በሚካሄድ የሰብአዊ መብት ጥሰትና በተቃዋሚ ፓርቲ ተወዳዳሪዎችና ደጋፊዎቻቸው ላይ በተጣለ ክልከላ የተሞላ ነበር። ይህ እየተባባሰ የሄደው የሰብአዊ መብት ጥሰት ሰዎች እንዳይመርጡ ሊያደርጋቸው ይችላል ሲሉ በተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽነር የሆኑት ራቪና ሻምዳሳኒ ተናግረዋል። ይህ ከሆነ ደግሞ እንደ ሻምዳሳኒ አባባል ያለ መረጋጋቱ ከመርጫው በኋላም እንዲቀጥል ያደርገው ይችላል።
Numerous human rights violations have been reported, including of the rights to freedom of expression.
እነዚህ የመናገር መብት፣ በሰላም የመሰብሰብ፣ የህይወት መንጠቅ፣ ድንገተኛ እስርና ማሰቃየትን የመሳሰሉ እጅግ በጣም ብዙ የሰብአዊ መብት ጥሰቶች ሪፖርት ተደርገዋል። በእርግጥ በዚህ ምርጫ ዘመቻ ወቅት ማስፈራራት፣ መጥፎ አያያዞችና የተቃዋሚ ፓርቲ አባላትና ደጋፊዎቻቸውን በድንገት ማሰር አሳሳቢ ጉዳዮች ነበሩ።
በህዳር ወር አጋማሽ ላይ የተቃዋሚ ፕሬዝዳንታዊ ምርጫ ተወዳዳሪ የሆኑት ቦቢ ዋይን፣ ፓትሪክ ኦቢ አሙሪያትና ሌሎች የተቃዋሚ ፓርቲ አባላት መታሰር በዩጋንዳ ትልቅ ተቃውሞ አስነስቶ ነበር። ቢያንስ 54 ሰዎችም ተገድለዋል። ሻምዳሳኒ እንደሚሉት ካለፈው አመት መጋቢት ወር ጀምሮ ጤናን በተመለከተ ከፕሬዝዳንቱ የኮቪድ-19 መመሪያዎች ተላልፈዋል። የዩጋንዳ የምርጫ ኮሚሽንም ግንቦት ወር ላይ ለምርጫ ዘመቻ ትላልቅ የህዝብ ስብሰባዎችን የሚከለክልና በመትኩ በበይነ መረብ የሚደረግ የምርጫ ዘመቻን የሚያበረታታ ድንጋጌ አውጥቶ ነበር።
የሰብአዊ መብት ህግ ለምሳሌ እንደ ህብረተሰብ ጤና ባሉ ምክንያቶች የህዝብ መሰብሰብና በአካል የሚደረግ የምርጫ ዘመቻ እንዲገደብ ይፈቅዳል። ነገር ግን የኮቪድ-19 ክልከላዎች በጥብቅ እየተተገበሩ ያሉት የተቃዋሚ ፓርቲዎችን የምርጫ ዘመቻ እንቅስቃሴዎች ለመገደብ እንደሆነ እያየነው ነው።
የተባበሩት መንግስታት የሰብአዊ መብቶች ቢሮ የዩጋንዳ ባለስልጣናት የሰዎችን በነጻነት የመናገርና የመሰብሰብ መብት እንዲያከብር ጥሪ አቅርበዋል። በምርጫ ወቅት የሚከሰት ሁከትና ብጥብጥ ለማስቀረት እርምጃ እንዲወሰድና ሰዎች በመጪው ምርጫ በነጻነትና በሰላም መሳተፍ የሚችሉበትን ሁኔታ ዋስትና እንዲሰጥም አሳስበዋል። በሊዛ ሽሌን ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
አሁን ደግሞ እስቲ አጫጭር የስፖርት ዜናዎችን እናሰማችሁ። በየአመቱ በሺዎች የሚቆጠሩ ኢትዮጵያን የሚሳተፉበት ታላቁ የኢትዮጵያ ሩጫ በትናንትናው ዕለት ተከናውኗል። ለሃያኛ ጊዜ በተደረገው የጎዳና ሩጫ ላይ ከ12,000 በላይ ሰዎች እንደተሳተፉ ተነግሯል። የተለያዩ የአዲስ አበባ ከተማ ስፍራዎችን ማካለል በሚጠይቀው 10 ኪሎ ሜትር ውድድር ላይ በወንዶች አበይ ጋሻው፣ ታደሰ ወርቁና ምልኬሳ መንገሻ ከአንደኛ እስከ ሶስተኛ ደረጃን ተቆናጥተዋል። በሴቶች ጽጌ ገብረ ሰላማ፣ መድህን ገብረ ስላሴና ገበያነሽ አየለ ተከታትለው በመግባት ባለድል ሆኗል። የቤትኪንግ የኢትዮጵያ ፕሪሚየር ሊግ 6ኛ ሳምንት ጨዋታዎች ከሰሞኑ ተደርገዋል። ማክሰኞ ታህሳስ 27 ቀን 2013 ዓ.ም ምረት ኢትዮጵያ ቡና ቅዱስ ጊዮርጊስን 3-2 አሸንፏል። ሰበታ ከተማና ጂማ አባጅፋር 1-1 አቻ ወጥተዋል። ረቡዕ ታህሳስ 28 ቀን 2013 ሐዋሳ ከተማ ወላይታ ድቻን 4-1፣ ባህር ዳር ከተማ ድሬዳዋ ከተማን 1-0 አሸንፏል። ሐሙስ ታህሳስ 29 ቀን 2013 ዓ.ም ምረት ፋሲል ከነማ ሲዳማ ቡናን 2-1 ሲረታ፣ ወልቂጤ ከተማና ሀዲያ ሆሳና 1-1 አቻ ወጥተዋል። ውድድሩን ሀዲያ ሆሳና፣ ፋሲል ከነማና ኢትዮጵያ ቡና ከአንድ እስከ ሶስተኛ ደረጃን ይዘው ይመራሉ። የከፍተኛ ጎል አስቆጣሪዎችን ደረጃ የፋሲል ከነማ ሙጂብ ቃሲምና የኢትዮጵያ ቡናው አቡበከር ናስር በኩል 8 ጎሎች ይመራሉ። ሀብታሙ ታደሰ ከኢትዮጵያ ቡና፣ ጌታነ ከበደ ከቅዱስ ጊዮርጊስ በ4-4 ጎሎች ይከተላሉ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ንብረት የሆነው የትራምፕ ብሔራዊ ጎልፍ ክበብ በቀጣይ ዓመት የሚደረገውን የጎልፍ ቻምፒዮንሺፕ የማስተናገድ እድሉን ተነጥቋል። የአሜሪካ ጎልፍ ተጫዋቾች ማህበር ፕሬዚደንት ጂም ሪቸርሰን በማህበሩ ድረገጽ ላይ ባጋሩት ቪዲዮ ላይ ኒው ጀርሲ በሚገኘው የጎልፍ ማጫወቻው ስፍራ ውድድሩ እንዲካሄድ መፍቀድ የማህበሩን ገጽታ ያበላሻል ብለው እንደሚያምኑ ገልጸዋል። ሪቸርሰን በምትኩ ውድድሩ የሚደረግበትን ስፍራ አልገለጹም። የትራምፕ ተቋም ተወካይ ውሳኔውን እጅግ ተስፋ የሚያስቆርጥ ብለውታል። ከአሜሪካ የጎልፍ ተጫዋቾች ማህበር ጋር ውብ ትብብር አለን። አሁን የተፈጸመው ውልን መጣስ ነው። ውልን ለማቋረጥ ምንም መብት የላቸውም ሲሉ ተወካዩ አክለዋል። ዘገባው የሮይተርስ ነው። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ በቅንብሩ አብረናችሁ እስካሁን ድረስ ቆይተናል። መልካም ምሽት ይሁንላችሁ። የነገ ሰው ይበለን።
ሽ አንድ ልቤ ቤተኛ መሆንሽ ነው ደጋግሞ የሚያደርገኝ ደስተኛ ሰምሮ ፍቅር ገለ